አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያልን የተለመደውን የዞትር ያክብሮት ሰላምታችንን እያስቀደም የዛሬውን የሰኔ 20 ቀን 2013 ዓ.ም ወይም እንደ አውሮፓውያን አቆጣጠር የጁን 27 2021 ቅንብራችንን ይዘን ቀርበናል። ኢትዮጵያ አገር በቀል በሆኑና በውጭ ጥላቶች ተወጥራ ተይዛለች። ለህልውናዋ ዋነኛ አደጋ በመሆን አንድነቷን እያፈራረሰ ያለው ባብይ የሚመራው የኦነግ ኦፒዲዮ አገዛዝ ነው። ወያኔ በገደል አፋፍ አንጠልጥሏት የነበረችው ኢትዮጵያ ተረኛው መንጋ ባስደናቂ ፍጥነት ህልውናዋን ለብርቱ አደጋ አጋልጧታል። በምኒልክ ግቢ ውስጥ ያለው ተረኛ መንጋ ህግና ሰላም የማስከበር ዲሞክራሲን የመገንባት አጀንዳ የለውም። በቅጥፈት በትርክትና በብሽሽቅ ፕሮፓጋንዳ ህዝብን መዳፈር አዋጭ ነው ብሎ የሚያምን መንጋ ተሰባስቦ ለአገዛዙ ዕድሜ ማራዘሚያ የሚሆናቸውን ደባ እየፈጸሙ ነው። ህዝብ አንጓ ላይ በሆነው ብሔርተኝነት ጦስ የአንድ ሀገር ዜጎች እንደ ባዕድ እየተቆጠሩ የሚደርስባቸው ጥቃትና መፈናቀል ተባብሶ በሚገኝበት አገር ባናቱ ላይ ደግሞ ሰላምን ሊያስጠብቅ ተቋቁሟል የሚባለው የአካባቢው ፖሊስና ሌሎች ካድሬዎች በግጭቱ ወገን ለይተው እስከ መሳተፍ ሲዘቅጡ የችግሮቻችን መነሻውና መድረሻው አገዛዙ መሆኑን አሌ አይባልም። የሚሰራበት ህገ መንግስታዊ የክልሎች አወቃቀርና ብሔርን መሰረት ያደረገ ፓርቲነትና ገዥነት ተደጋግፈው በየክልሉ ህዝብን ቤተኛና ባይተዋር አድርጎ የከፋፈለ አገዛዝ እንደሆነ ያለፉት 30 ዓመታት ታሪካችን በገሃድ ያሳያል። ምርጫ ተብዬውን አስመልክቶ ለሁላችን ግልጽ መሆን ያለበት አንድ ብርቱ ጉዳይ አለ። ይሄውም የብሔር ማንነትና ኢትዮጵያዊነትን ሚዛን ጠብቆ የአገር ህልውና ለመታደግ በአንድነት ሴቶች ላይ የቆመው ድምፁን ለከፋፋዮች እንዳልሰጠ ወይም በተጭበረበረ ምርጫ ለመሳተፍ እንዳልፈለገ መታወቅ ይኖርበታል። አንጓላዊ አደረጃጀትና ገዥነት የጭቆና አካል እንጂ የብሔር መብት መረጋገጥ አለመሆኑን የተረዳ ወገን ምርጫው በሌብነት መጠናቀቁን ያውቀዋል። የዘፈን አዝማችነትን በጭብጨባ እየተቀበሉ የሚያዳምቁ እሽክም ከማለት ሌላ የማይለየው ፕሮፓጋንዳዊ የቅጥፈኝነት ተውኔት አብነቱ ለዲሞክራሲ ሳይሆን ለአድርባይነት ነው። በዚህ አይነቱ አስተሳሰብ የሚነዱ ሁሉ የአገር ኪሳራዎች ናቸው። ዝምታና ጭብጨባነት ሲበዛ ደግሞ ለባርነት ራስን መዳረግ ነው። ምርጫ የተስተካከለ የሜዳ ዝግጅትን በብቃትና በስነ ምግባር በታነጹ ሰዎች የተሞላ ተቋምን አቅምን የፍትሃዊ የጨዋታ መርሃ ግብርን ነጻና ገለልተኛ ዳኝነትን የልዩነት ሐሳቦችን ማክበርን ወገንተኛ ያልሆኑ ታዛቢዎችን የህዝብ እምነት የሚጣልበት የጸጥታ ኃይል መኖርን አቤቱታ አዳማጭ ትክክለኛ አቋም መገኘትን ይጠይቃል። በቡድን አምሳል የተቀረጹ የዘር የተረኝነት ህመምተኞች ባሉበት አገር ምርጫ ፌዝ ነው ወይም የገዢው ቡድን ቲያትር ከመሆን አያልፍም። ጽንፈኞች ሰላማን በነሷት ኢትዮጵያ ላለፉት 30 ዓመታት ተካሄደ የተባለው የይስሙላ ምርጫ ፉገራ ነው። የንጉሡ አገዛዝ ያፈነጠቀውን የዲሞክራሲ ጀምበር እንኳን ጮራውን ማየት ከተደፋ ግን 50 ዓመታት ተቆጥሯል። በዚህ ዘመን ዓለም ብዙ ትራምዷል። ባግራችን ያለኔ ሐሳብ ያለኔ መሪነት ያለኔ ስልጣን ባይነት የሚለው ያምባገነኖች ማሲንቆ ከሆነ ቆይቷል። ለዚህ ማሲንቆ መማረክ ደግሞ ለፍራጭ ቆራጭ አገዛዝ እጅ መስጠት ይሆናል። በባርነት ስር መገዛት ይሆናል። ዘረኞችና አምባገነኖች በዋነኛነት የሚያቀነቅኑት ደግሞ አማራጭ ሐሳብና እውነተኛ ተውኔት ውስጥ ህሊናችንን እንዳናሳድር ነው። ዘረኝነትና ጠባብነት በስርዓት ደረጃ እንዲኖር የሚታገለው ያብያ ግዛዝ በዋናነት የወያኔን አሻራ የወረሰ በመሆኑ ነው። የብሔር ፌዴራሊዝም ለአገራዊ አንድነት ግንባታ ጠንቅ ነው። ዲሞክራሲና ስነ ምግባር በትምህርት ክፍል ከመጽሐፍና ካስተማሪ አፍ እየተሰማና በደብተር እየተጻፈ በማጥናትና ለፈተና ተቀምጦ ጥያቄን በመመለስ መማር ብቻ አይቀስምም። ወይም እናብይ እንደሚያደርጉት በመላስ በማነብነብ አይደለም። ዲሞክራሲና ስነ ምግባር በሐሳብ የሚቀሰመው ብዙሃነት በመተማመን በተቃራኒ ሐሳቦች ውስጥ ነጥሮ የሚወጣ ለዥጉርጉርነት ቦታ መስጠት የገዛ ህሊናን በመሞገት እውናዊና ህሊናዊ ብልሽቶችን ለመቀየር መጣጣርን ይጠይቃል። አለመታደል ሆኖ በአገራችን ላለፉት 30 ዓመታት በላይ የተዘራው የልዩነት እጽ ያበቀለው አንድ ግንድ አለ። የግንዱም ቅርንጫፎች በወያኔ ህወሓት አምሳል ተቀርጸው የተሰሩ በመሆናቸው የአገርና የህዝብን ህልውና ለማምከን ሰይጣናዊ ሥራ እየፈጸሙ ነው። አገርን በዋጠ ጽንፈኛ መንጋ ስር እየተገዛን፣ በብሔርተኛ ንቁሪያና ግጭት እየታመስን፣ ዘረኞች አገሪቷን የራሳቸው መፈንጫ ባደረጓት ሁኔታ ምን ምርጫ ሊካሄድ ይችላል? አስተናጋጁስ ማን ነው? አንጓላይና ተንጓላይ፣ ፈንቃይና ተፈንቃይ እያደረገ ያለው ብሔርተኛ ፖለቲካና አገዛዝ የእልቂት እሳት ውስጥ አገሪቷን ጥዶ ምርጫ አከናውኗል የሚለው ወሬ የፖለቲካ ደላሎች የሚያላምጡት ብቻ ነው። በወያኔና በኦነግ ሕገ መንግሥት ተጋጊጦና ከአካባቢው የበቀሉ ብሔርተኛ ተላላኪዎችን አሰልፎ የኦሮሙማ ፕሮጀክትን በዘረኞች ሕግጋት ለማንበር የሚደረግ ጥረት ለመሆኑ በረዥሙ የተጓዝንበት የወረራና የጭፍለቃ ወንጀሎች ያስገነዝቡናል። በዘረኞች ፍልስፍና ዲሞክራሲን ተግባራዊ ለማድረግ እንደማይቻል ኢትዮጵያችን ጥሩ ማሳያ ነች። የሚያይ ዓይን ካለን፣ የሚያስብ አእምሮ ካለን፣ የንጹሕ ሕሊናም ባለጸጎች ከሆን ምርጫ ተብየው በከፋፋዮች ፍልስፍና የጨነገፈ ለመሆኑ ለመረዳት አይከብድም። ሊበላኝ ያሰበኝን አሞራ ገና ሲዞረኝ አውቀዋለሁ ይባላል። የሰሞኑ ምርጫ ተብየው ዋነኛው እምብርት ጉዳይ አድርጎ የያዘው አዲስ አበባን በኦሮሙማ ፕሮጀክት የመዋጥ እርምጃ እውን ማድረግ ነው። አገዛዙ በቀሩት የኢትዮጵያ ክፍሎች በየአካባቢው በበቀሉ ብሔርተኛ ተቀጥላዎችን ማሰለፍ ቢችልም የአዲስ አበባን የባለቤትነት ጉዳይ ግን ከኦሮሙማ ፕሮጀክት መንጋጋ ላይ ለማውጣት የሚደረገው ፍልሚያ የጠቅላላውን የኢትዮጵያ ፖለቲካ ካርታ ይለውጠዋል የሚል ግምት አለ። የኦሮሙማ ፕሮጀክት የአዲስ አበባን የራስ አስተዳደር መብት ሙሉ በሙሉ የተጋፋው ባብይ አገዛዝ ነው። በምርጫ 97 የህወሓት ወያኔ መሸነፍ ተከትሎ ለበቀል ሲል የኦሮሚያ ተብዬውን ዋና ከተማ ከናዝሬት ወደ አዲስ አበባ ሲለውጥ በንጥልጥል ያስቀመጠው የኦሮሚያ ክልል ተብዬው በአዲስ አበባ ላይ የሚኖረው ልዩ ጥቅም ይከበርለታል በማለት ያሰፈረው የኦሮሞን የመስፋፋትና የወረራ ዓላማ አለምልሞ መሪ አውጥቶ አገር የማፍረስ አቅሙን አሳድጎለታል። በመሆኑም የአዲስ አበባ ከተማ አራት የክልል ፓርቲዎች ተውጣጥተው ያስተዳድሩት የነበረው መዋቅር ባብይ የኦሮሙማ ፕሮጀክት ውሳኔ ተሽሯል። አብይና ጓደኞቹ የአዲስ አበባን ዲሞግራፊ ለመለወጥ ከሁለት ዓመታት በላይ የሰሩበት በመሆኑ በዚህ በተጭበረበረ ምርጫ የድምፅ ስርቆት አላንዳች አፍረት በመከናወን ላይ ይገኛል። የኦሮሞ ተብዬው ክልል ዋና ከተማ ፍንፍኔ ተብሎ እንዲጠራ ሴራውን አከናውነዋል። አብይ ከኦሮሞ ብሔርተኞች ጋር ያለው ትስስርም ይህንን በማስደረጉ ላይ ነው። የአዲስ አበባ አስተዳደር ተሳትፎ ሳያደርግ ወያኔና ኦፒዲዮ ተስማምተው የፈጸሙት የኦሮሞማ ፕሮጀክት የግዛቱ አካል አድርጎ በመውሰዱ በልዩ ጥቅም ስር ምርኮኛ አድርጓታል። በመሆኑም የኦሮሞማ ፕሮጀክት አዲስ አበባን በባለቤትነት ወደ መንጠቅ ደረጃ ገፍቶታል። የአዲስ አበባ ሕዝብ በዚህ ምርጫ ተብዬው ራሱን የጽንፈኛ ወራሪ ቡድን ተገዥ ለማድረግ ድምፁን ላብይ ሰጥቷል ለማለት አያስደፍርም። አንድ ጋዜጠኛ ስለ አዲስ አበባ በገለጸው ቁጭቱ እንዲህ ብሏል። እውነት እንደሚወራው የአዲስ አበባ ሕዝብ ብልጽግናን መርጦ ከሆነ በራሱ ላይ ቤንዚን አርከፍክፎ ክብሪት እንደለኮሰበት እየጠበቀ ነው ማለት ነው ሲል አግራሞቱን አስቀምጧል። በመሆኑም በአዲስ አበባ ሆነ በመላው ኢትዮጵያ የኦሮሞ ፋሽስታዊ አገዛዝ ከአጋሮቹ ጋር እንዲገዛ የፈቀደ ሕዝብ ኢትዮጵያ ይዛለች ብሎ ለማመን ይቸግረናል። የእነ አብይ ቅጥፈቶችና ክህደቶች በተቀጣሪዎቻቸው በኩል እየተደመጠ ነው። ህሊና ላለው ለአገር ወዳዱ ለአገር ክብርና ለሉዓላዊነት ለቆመ ሁሉ ትግሉ መከራ የሆነ መምጣቱን ያስገነዝበናል። የኦሮሞማን ፕሮጀክት ለመታገል ባንድነት ቆሞ ይሁንታን ያገኘ ስልት ቀይሶ ማምከን ካልተቻለ ኢትዮጵያን የጋራ አገር ባለቤትነት ውስጥ ይኖራሉ ብሎ መጠበቅ አይቻልም። በመሆኑም አገርና ወገን ለማዳን የመስዋዕትነት ሞት ከፊታችን መደቀኑን ተገንዝበን ለመኖር ወይም ላለመኖር ወሳኝ ምላሽ መስጠት ይኖርብናል። ኢትዮጵያን የመጨረሻው የትግስት እንጥፍጣፊ ላይ ስለምንገኝ ኢትዮጵያን ከነሙሉ ክብሯ ለማስጠበቅ መነሳሳት የሁላችን ጥረት እንዲሆን ይጠበቃል እንላለን። በአገዛዙ አነሳሽነት እየተመሩ ከሚፈጸሙ ዘግናኝ ወንጀሎች መካከል ላለፉት 572 ቀናት ወይም ከአንድ ዓመት ተኩል በላይ በኦነጋያን ታፍነው ደብዛቸው ስለጠፋ የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምጻቸው በመሆን ከጎናቸው የቆምን መሆናችንን እንገልጻለን። እነዚህ ለጋ ወጣቶች ለዚህ መከራ የዳረጋቸው የኦነጋው ፒዲዮ ፋሽስታዊ አገዛዝ ነው። ለማንኛውም ህሊና ላለው ሰው ሁሉ የህሊና ድምጽ የሚነግረን ሐቁ የወጣቶቹ መታገት ከማንነታቸው ጋር የተያያዘ መሆኑን ነው። ዛሬም ዘረኞች ተቧድነው በዘረጉት መዋቅር የርስ በርስ ፍጅትና መተላለቅ፣ ወረራና ቂም በቀል፣ ግድያና ማፈናቀል እየተካሄደ ነው። በተለይም አማራው ኢላማ ተደርጎ የዘር ማጽዳት ወንጀል እንዲፈጸምበት በሚደረጉ ጥሪዎች ህይወታቸው እንዲጠፋ ያደረጉትን ዜጎች ሁሉ ነፍሳቸውን ይማር እንላለን። እንዲሁም ለአገር ደህንነት አንድነትና አብሮነት ኢላማ ሰንቀው ዘረኞች በለኮሱት ጦርነት የተሰውቱን ሁሉ ነፍስ ይማር እንላለን። ከዚህ በመቀጠል የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ ሁለት ወቅታዊ ጽሑፎች ይደመጣሉ። በመቀጠልም ማስተዋወቂያ ይኖረናል። በመጨረሻም ከአንድ እንግዳ ጋር ውይይት ይኖረናል። እንግዳችንን ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረስ ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ሶቪየት ትውልድ ደግሞ ይህም ታሪክ ካልተሻገረ ታሪካዊ ስህተት ፈጽሟል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድሩ፣ ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ተቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ።
Oh, ቆርሰውን አዛን ሰው በክልል ከለሉት ድርሳን ይመዛከር የጥንቱ ይመርመር ይመርመር ያልፋልን አማራነት ከመድያም መደር ያልፋል አማራነት ከመድያም መደር ረጃሉ 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 መገደል መገረፍ መሳደዱ ሲብሉ በጋ አምላክ የሚል ከልካይ ዳኛ ጠፍቶ ጠላት እያሰረ ሕገ ደንብ አውጥቶ ሁሉ ማንነቴን ሲጋፋ ታየና ጀግናው ተሰዋልን አንድ ሁኗለና በሴረኞች ክፋት በግፈኞች ታሞ ጀግና ተሰውቷል አንድነት አትሞ አደባባይ ቆሜን መሰክራለሁ ባሳምነው ጽጌ በስሙ ምላለሁ ዘራፍ አካች ዘራፍ ዘራፍ አካች ዘራፍ
ቄም ምርጫ ለማርጥ ሄጄ ሳልመርጥ ተመለስኩ ይላል ጻፊው። እኔም ተጨምረበት ሐሳባችንን ልክ እንደዚህ በጽሑፍ የምንገልጽ ሰዎች የምንጽፈውን ሁሉ በአንደኛ ደረጃ የመረጃ አስተሳሰብ እናገናኛለን ማለት አይደለም። ከምንሰማውና ከምናየው ብቻ ሳይሆን ሌሎች ከሰሙትና ካዩት ወይም ከደረሰባቸው ጭምር በመስማትና ከሰሙትም በመቅዳት እንጽፋለን። በዚያም ሂደት አንዳንዴ ልንሳሳት ብንችል ሰውነንና ይቅርታና ምህረት ይገባናል። የስህተታችን መንስኤ ተንኮልና ሸር ሳይሆን የመረጃና የማስረጃ ጥረት ነውና መሳሳት ደግሞ ሰውኛ ነው። አሁን የምጽፈው ግን በራሴ የደረሰና ራሴው የታዘብኩት ነው። ከምርጫ ጣቢያ አሁን መመለሴ ነው። ለደህንነቴ ሲባል የምርጫ ጣቢያውን ስምና አድራሻ አልናገረም። ግን እዚሁ አዲስ አበባ ማለትም ፍንፍኔ ውስጥ ነው። ፍንፍኔዎች በዋዛ አልያዙንም ጎበስ፣ እጅጉን አመረዋል። አክራሪ ኦሮሞዎች በያዙት ያረጀና ያፈጀ የዘር መድሎንም ማዕከሉ ባደረገ የተረኝነት መንገድ የትም ሊደርሱ እንደማይችሉ በዚህ አጋጣሚ መግለጽ እፈልጋለሁ። ወደ ምርጫ ጣቢያው ከሄድኩ ጀምሬ ስስቅበት ያልኩበትን ነገር ነው የምነግራችሁ። አሁን ሰዓቱን ለማስተዋወስ ያህል እለቱ ሰኞ ሰኔ 14 ቀን 2013 ዓመተ ምህረት ከምሽቱ 1 ሰዓት ተኩል ገደማ ነው። መጻፍ ሲጀምር አሁን በዚህ ቅጽበት የመጨረሻውን አርቲኦት ሳደርግ ደግሞ 4:30 ሆኗል። የትዳር አጋሬና ሁለት የሆኑ ሶስት ጓደኞቼ 150 ሜትር ያህል ከቤታችን ወደሚርቀው ምርጫ ጣቢያ ተጠራርተው ይሄዱት። የተጀመረው ቡና እንኳን ሳያከትም ከቀኑ 9 ሰዓት አካባቢ ነው። ከተጠራሩት ሴቶች የሁለቱ ባሎች 11 ሰዓት ገደማ ወደዚያው ሄድን። ለምርጫው የተሰለፈው ህዝብ ከግቢው ተርፎ የኮብልስቶኑን አውራ መንገድ 50 ሜትር ያህል ሸፍኗል። ተገረምን። የተመዘገበው ሰው 1500 ከሆነና ምርጫው 12 ሰዓት ጧት ከጀመረ ይህንን ህዝብ አስተናግዶ ለመጨረስ ግማሽ ቀንም ከበቂ በላይ ነው። ቀናነት ሰራታዊነትና ሸፍጠኝነት የሌለበት አቀኛ አሰራር ቢኖር ማለቴ ነው። እኛ ስንደርስ ከጧት ጀምሮ እዚያው የዋለው ህዝብ መምረጥ ባለመቻሉ መንግስትን እየወቀሰ በመሬት ይተራመሳል። ምን እየተሰራ እንደሆን ማንም አያውቅም። እኔና ጓደኛዬ ሚስቶቻችን ወረፋ ይዘውልን አሁን ጠርተውን ነው በሚልና በጸጉራችንም ንጣት ታዝኖልን እንድንገባ ተፈቀደልን። የውጭውን ሰልፍ በዚህ መልክ ብንሸውደውም የውስጡን ግን አልቻልንም። ሁለት ሰዓት ለሚጠጋ ጊዜ አለመላው ተጎልተን ወንበር ከሞቅን በኋላ ተናደን ትተነው ወጣን። ልንመርጥ ሄደን ሳንመርጥ ተመለስን። ሚስቶቻችን ግን እዚያው ትተናቸው እንደወጣን አሁንም እስከ ምሽቱ 2:30 አልተመለሱም። እግዚአብሔር ከሌላ ነገር ይጠብቃል ይጠብቅልን። አሃ ኋላ ሰዶ ማሳደድ ነዋ ሞኜ። የውሸቱ ምርጫ ጥንቅር ይባል እንጂ በእነርሱማ ቀልድ የለም። ቀልዴን ነው አንተ ይላል። ምርጫ አስተባባሪዎቹ ሰልፍ አስያዩ ሻይና ምግብ በሽያጭ መልክ ለመራጮችና ሰራተኞች እንዲያቀርቡ የተፈቀደላቸው ምን አለፋችሁ። የምርጫው አዛዥና አዛዥ በአብዛኛውና በወሳኝነት ሚና ላይ የተመደቡት ኦሮሞዎች ናቸው። ይህን መሰል ቲያትር ከሶስት ዓመታት በፊት በነበረው ተረኛ በሚገባ ስለማውቀው አለቃ ገብረሃና በየት ዞረሽ ቀደምሽኝ ያሉትን የጎመን ይሁን የሽሮ ታሪክ በማስታወስ አስፈግኖኛል። ዘረኝነት እንዴት እንደሚያሳውር አጥንቴ ድረስ ዘልቆ የገባ ዛሬ ነው። ለያውም በለበጣ እያሳቀኝ በዘረኝነት ወያኔን የሚያስከነዳ ሌላ ዘረኛ ባለም ውስጥ ለዚያውም በሀገራችንና በዚህ ዘመን ይፈጠራል ብዬ በጭራሽ ጠርጥሬ አላውቅም። እነዚህ ደግሞ የባሰባቸው ናቸው። ሰው ካልሞተ ወይ ካልሄደ አይመሰገንም መባሉ እውነት ነው። ወያኔዎች እኮ ቢያንስ ማስመሰልም ይችሉ ነበር። ሆ እነሱንም በበጎ ማንሳት ልጀምር ወይ ጊዜ? አዎ give the devil its due። እነዚህ ሰዎች የጅልነታቸው ብዛት የ80 ሲደመር ነገዶች ከተማ በስሟ እንኳን ለመጥራት እየቀፈፋቸው ፍንፍኔ ነው የሚሏት ለያውም ኦሮምኛ ባልሆነ ቃል። የቃሏ አመጣጥ ኦኖማቶ ፒክ ድምጽ ኩረጃ ሲሆን ፊን ከሚል ምንጭ ሲመነጭ ከሚሰጠው ድምጽ የተወሰደ ነው። ደሙ ከግንባሩ ፊን አለ የሚል አረፍተ ነገር ሰምቶ የማያውቅ ካለም አሁን ይስማ። እንግዲህ ስሟን ለመጥራት እየተጠየፍክ እንዴት ነው ነዋሪዎቿን ላስተዳድር ብለህ የሥልጣን ቦታዎችን ሁሉ ካሌሉኝታና ካላንዳች አፍረት ከዘበኛ እስከ ከንቲባ የምትቆጣጠረው? ለዚህማ ወያኔዎችስ ምን አጠፉ? ለዚህ ነው የነዚህ ሰዎች ዕድሜ ባጭር እንደሚቀጭ ጠንቋይ መቀለብ ሳያስፈልግ በቀላሉ መረዳት እንደሚቻል ከልቤ የማምነው። የኢትዮጵያ ሕዝብ ምርቃቱ ዳተኛ ቢሆን እንጂ እርግማኑ መብረቃዊ ሳተና ነው። ይህ መታወቅ አለበት። እንጦሮጦስ ነው የሚያወርድ። ማንም ሳይነካቸው እንደ ጭስ በነውና እንደ ጤዛ ረግፈው ከታሪክ ባቡር በመውረድ ዘምባብያዊና ደደቢት በራይ ተወተፉት ደርግና ወያኔ አስታውስ። ማጭበርበር ወሰን አለው፣ መጃጃል ገደብ አለው። ለሁሉም አይነት ሸርና ተንኮል ለከታ አለው። እነዚህ የዚህ ዙር ምርጫ መሐንዲሶች የለየላቸው ነፈዞች ናቸው። የሥልጣንና የተረኝነት ስሜት ናላን ሲያዞር ምን ሊፈጠር እንደሚችል ለመገንዘብ ይህን ምርጫ ማየት ብቻውን በቂ ነው። ናቢይ ምን ያህል ቢንቁን ይሆን? ግን እስከዚህ ድረስ የሚበሻቀጡት አንድን ሰው የምታታልበት መንገድ ራስህንም ትዝብቱ እስኪጋትህ ድረስ እጅግ የወረደ መሆን የለበትም። አንዳንዴ ስማርት መሆንና የምታታልለው ሰው ሳይቀር ሊገረም በሚችልበት ሁኔታ ማታለል ቢያንስ በብልጠትህ በሰዎች ዘንድ ትደነቃለህ። አንድ ነገር ላስታውስህ፣ መርካቶ ውስጥ ነው። በማጭበርበርና በማታለል ችሎታ ከገገማው የበሻሻ ቁማርተኛ እጅግ የሚበልጡ ሁለት አራዶች ሁለት ፈረንጆችን ይዛ የቆመች መኪና ያያሉ። አንድ የስርቆት ስልት በፍጥነት ይቀይሱና ወደ ተግባር ይገባሉ። አንደኛው ሲጋራ ያወጣና ቀይ በበራው የኋላ ፍሬቻ መብራት ተጠግቶ ሊለኩስ ይሞክራል። ፈረንጁ ሹፌር በልጁ እሳትን ከመብራት ያለመለየት ችሎታና በአፍሪካዊ ባላገርነት ተደንቆ ወጥቶ ፎቶ እያነሳ ይዝናና ጀመር። ልጁ ግን ሲጋራውን መለኮሱን እንደ ተያያዘ ነው። በጋቢና የነበረውን ፈረንጅ በጓደኛው ጋባዥነት ወጥቶ ሆዱን ይዞ በሳቅ እየተንፈረፈረ ነው። በኢትዮጵያውያን መሐይምነት እየተደነቀ ሳቁን ጨርሰው ምናልባትም ፍራንክ ብጤ ለልጁ ሰጥተው ወደ ጋቢናቸው ሲመለሱ አንድም ቦርሳና ሻንጣ የለም። ወደ ሲጋራ ለኳሹ ሲመለሱም ፈሱ የለም። እያነቡ እስክስታ አትሉልኝም? የዚህ አይነት ቁጭ በሉ እያዝናና ያስለቅሳል። መስረቅህ ያናድሃል፣ አሰራርቁ ግን ያስደንቃል። የናብይ አይነቱ ግግም ያለ ቁጭ በሉ ግን በእውነት ከነሱ ጋር እኩል ሰው ሆኜ መፈጠሬን ሳይቀር እንድጠላው ነው ያደረገኝ። ለነገሩ አንዳንዴ ከኔ አይቀር ከሚል የምትሞክራቸው ነገሮች መኖራቸውን ለመጠየቅ እንጂ ምርጫው ዋጋ አለው ብዬ አልነበረም የሄድኩት። ረጋ ሰራሽ ቲያትሩን በነጻ ለማየት ነበር እንደ መዝናኛ ቆጥሬ ያዘገምኩት። ግን እንዲህ አይነት ቀሽም ድራማ መመልከት ያናዳል። ያን የመሰለ ትርምስ መፍጠር የተፈለገው በአንድ ቀን 1500 ሰው ማስተናገድ ከባድ ሆኖ ሳይሆን የሆነ ሴራ ኖሮ ያንን እውን ለማድረግ የሽፋን ተኩስ ለመስጠት መሆን አለበት። የመሐይማንና የሆዳሞች ድራማ ደግሞ መቼም ቢሆን ሰምሮ አያውቅም። ይህን መሰል ድራማ በዚህ ወረዳ ካደረጉ በሌላውና በገጠሩማ ከዚህ በባሰ በግልጽና በማን አለብኝነት ምን አይነት የወረደ ተግባር እንደሚፈጽሙ ከግምት ባለፈ ማወቅ አይከብድም። ከዚህ ቁጭ በሉ በተያያዘ ሌላው የሚያናደው ነገር ለዚህ ድራማ ሲባል የሚከሰከሰው የድሆች ገንዘብ የኛው ነውና አላግባብ የሚባክነው ጊዜና ጉልበት ነው። ባተረፍንበት ነበር። ሆድ እንጂ ጭንቅላት ቤተ መንግሥት አልገባ ብሎን ብዙ ተቸገረን። ፖለቲካችን የሥራጦችን የማይማን ቦዘኔዎችን ጋጣና ጎሬ ሆነና ሀገራችን መቅኗታ ባሉሄ ላይ ትገኛለች። እግዚአብሔር በቶሎ ይጎብኘን። ለዚህም በርትተን እንጸልይ። ጸሎት የዳደብዳቤን የመቅደድ ኃይል አለው። ለአገራችን እጅግ የተወሳሰበ ችግር ዋናው መፍትሄ ደግሞ ከክፋት ርቀን ከፈጣሪ ጋር ያለንን ኔትወርክ ማጥበቅ ነው። ሰሜን ኮሪያና ኤርትራ በዚህ ረገድ ሊመሰገኑ ይገባል። ለውዳቂ ቲያትር በቢሊዮኖች የሚገመት ብር ከሚፈስ ጥሩ አምባገነን መሪ እንደ መንግሥቱ ኃይለ ማርያም ያለ ግን ወደ አቅሉ የተመለሰ እኩል ገዳይና እኩል ጨቋኝ መሪ ቢኖረን ኖሮ ምርጫው ቀርቶብን በዚያ ገንዘብ ስንትና ስንት መንገድ፣ ትምህርት ቤት፣ ንጹሕ የመጠጥ ውሃ፣ ሐኪም ቤት ወዘተ መገንባት በተቻለ ነበር። የኛ ሲያጌጡ ይመላለጡ አይነት ነው። የድላችን ጠማማነት ከዚህ አቋያ ሲታይ ወደር የለውም። በባዶ እግሩ ከመሄድ ገበሬ የተሰበሰበውን ግብር በዚህ መልክ በሐሰተኛ ምርጫ ሲያባክኑትና በሚሊዮኖች በሚገዛ የቅንጦት መኪና ሲዘባነኑበት ማየት የሰዎቹን ቅልራስነት በግልጽ ያሳያል። አሁን ባለቤቴ ደወለችልኝ። ሰው ቀንሷልና ኑ አለችኝ። ከምሽቱ 2:40 ነው። ስመለስ ልቀጥል ተመለስኩ። አሁን ሰዓቱ ከምሽቱ 4:15 ነው። መረጥኩ፣ ደስ አለኝ። አረረም መረረም ማምረሬን ተወጣሁ ብላለች አንዷ ማመርተኛ የጽዋ ማህበር ተረኛ ከፋይ። እኔም ውጤቱ ምንም ይሁን ምን ህሊናዬን ግን ቀለለኝ። ምንም ይሁን ምን ስል ግን ብልጽግና ከእግዚአብሔር ዱላ ውጭ በምርጫ ይሸነፋል ከሚል ቂልነት ተነስቼ እንዳልሆን መጠቆም ፈልጋለሁ። ለአባባል ያህል ነው እንጂ አጥንት የያዘን ውሻ ከሚግጠው አጥንት የሚለየው ውሃ የሚያሰኝ ሽመል ብቻ መሆኑን አጥቼው አይደለም። የኢትዮጵያ ፖለቲከኞች ደግሞ አብዛኞቹ ከውሻም ያንሳሉ ሲል ጸሐፊው ትዝብታቸውን ያጋሩናል።
አድማጮቻችን ከዚህ መቀጠል ሁለት አጥር ያሉ ማስታወቂያዎችን አስደምጣለን። ማስታወቂያው ስለ ኮቪድ-19 ክትባት መውሰድን ይመለከታል። አብረን እናዳምጥ።
Nu kan vi vaccinera oss mot covid-19. Vaccination är det effektivaste sättet att undvika att bli allvarligt sjuk eller att dö i covid-19. Vaccinationen är kostnadsfri och erbjuds till alla som är 18 år eller äldre. Välkommen att boka tid i appen Alltid öppet eller med hjälp av vår telefontjänst på telefonnummer 08 428 429 30. Aktuell information om hur du bokar tid hittar du på 1177.se. Hälsningar 1177 Vårdguiden, Region Stockholm.
We can now vaccinate ourselves against COVID-19. Vaccination is the most effective way to avoid becoming seriously ill or dying as a result of COVID-19. Vaccination is free of charge and is offered to everyone aged 18 years and above. Please make your appointment using the Alltid Öppet app or by calling our telephone service on 08-428-429-20. Updated information about how to make your appointment is available on 1177.se. With kind regards, 1177 Vårdguiden, Region Stockholm.
I'm not afraid to die.
ከሽዋሽዋው በኋላ ስለሚሆነው ልንገር ይልቁንስ የመጥረቢያ ልጅ መዝለፊያ ነው ከባብ እንቁላል እባብ እንጂ እርግብ ወይም ሌላ ፍጡር አይፈለፈልም ሳይንስና ሃይማኖትን እንዲሁም ባህልን መናቅ ውጤቱ የዜሮ ድምር ነው ማለትም ባዶ ሳይንስ በዲኤንኤ የዘረመል ውርርስ ያምናል ስለሆነም የዝንጀሮ ልጅ ዝንጀሮ መሆኑን አይክድም ሃይማኖትም በኤልዘቡልን በኤልዘቡል እንደማያወጣው በግልጽ ይናገራል የሰይጣን ልጅ የሰይጣንን ልጅ ሊቃረነው አይችልምና ከሰይጣን የሚገኘው ሰይጣንን ብቻ ነው ባህላችንም እባብ የወጣበትን ጉድጓድ አይረሳም ሲል የፉኝት ልጅ እፉኝት እንጂ ሌላ ሊሆን እንደማይችል ያስረዳል ምን አዲስ ነገር አለ ከሐዋት ያድግ ማህፀን ደህና ሰው ይወለዳል ብለሽ የተሞኘሽ ጅላጅል ሁላ ሂሳብሽን አገኘሽ አብይ አህመድ እማማ ፊሽካ ቀርቶ አባባ እግዚአብሔርን ሄዶ ቢያጫውት ተፈጥሮውን አይረሳም ማታለልና ማስመሰል የርሱ ኳሊቲ ነው በእንግሊዘኛ ልንገረ ማጭመርበር ከልጅነቱ ጀምሮ የሰየጠነበትና የሰለጠነበት ልዩ ተስጦ ነው ገድሎ ማልቀስ ራሱ አስርቦ ያዘነ መምሰል የባህሪ ስጦታው ነው ጃዝ ብሎ ብላኮ ኦነግ ሸኔ አንድ ከተማ ሲጠፋ ረራ የሌለው አርመኔ የሀገር ቀርቶ የቀበሌ መሪ ሊሆን እንደማይችል የማይረዳ ሰው ሰው አይደለም እናም ሰው ባልሆኑ ፍጡራን የተከበበ አውሬ ማንንም አይጠቅምም ለነገሩ ከመለስና ከስባሃት ነጋስር ሉጥ ሉጥ ሲላድጎ ጥሩ ሰው ቢሆን ነበር የሚገርመው የመለስን ስተቶች ልቅም አርጎ በመረዳትና በማጥናት እርሱ አሻሽሎ ነው የኢትዮጵያን መቀመቅ እየከተተ የሚገኘው ልዩ ሰው ነው አሁን አሁን የሚያሳዝኑኝ ያዞረባቸውን ያላወቁ እነ ዳንኤልን የመሰሉ ዞምቢዎች ናቸው ዞምቤ ማለት በአፍ ታሪክ እንደሚነገረው ቡዳዎች በልተዋቸው ከገደሏቸውና ከተቀበሩ በኋላ ከመቃብር ወስደው ቤታቸው በመደበቅ እንደገና የሚስለመለም ነፍስ ዘርተውባቸው በሕይወትና በሞት መካከል በመሆን ሥራ የሚሰሯቸው ናቸው የማይሰሙ የማይለሙ የማይሰሙ የማይለሙ ዱንዝዛን ናቸው ዋና ተግባራቸው መታዘዝ ብቻ ነው አብይ ምርጫውን ሿሿ ሰርቶናል እኔን አይጨምርም በርግጥ ምክንያቱም በፊቱንም እውነተኛ ምርጫ እንደማይኖር በግሌ ለፍልፍ ያለው ከጮሌ ሰው አንደበት ማርጠብ ሊል ይችላል እንጂ ተግባሩ ዲያብሎሳዊ ነው ብዙ ሰው ግን የዚህን አጭቤ ሰውዬ የማስመሰል ድርጊቶች በማመን ምርጫው ንጻና ፍትሃዊ እንደሚሆን ጠብቆ ነበር ሰውየው በመቶ ሺዎች የሚገመቱ አጋንንት ከርሱ ጋር ስለተሰለፉ ብዙ ሰው ቢወናበድ በበኩሌ አልፈርድም ግን ማየቱ ጥሩ ነውና እንኳንስ ሰው ሂደቱን እያየ እየተረዳ መጣ ሰሞኑን ስታዘብ ብዙ ሰው በመርጫው ውጤት ግራ ተጋብቷል ያብይን ብልግና ፓርቲ ለመምረጥ መቸም ቀን ከሌት የሚሰለፍ ጅላንፎ የለም ጥቂት ሆዳሞችና የዘረኝነት ልክፍት የተጠናወታቸው ሆዳሞች ብልግናን እንደሚመርጡ ቢጠበቅም ይህ ሁሉ ሕዝብ ያን ሁሉ እንግልት ችሎ በብርድና በዝናብ እየተስቃየ ገዳዩንና አስገዳዩን የብልግና ፓርቲ ለመምረጥ እንደዚያ አይቸገርም ኑሮውን በየደቂቃው ሽቅብ ለሚያጉን ፓርቲ ድምፁን ለመስጠት ያን ያህል ውጣ ውረድ ውስጥ መግባት የሚፈልግ ዜጋ አይኖርም ጩሉሌው አብይ ግን ከወያኔ ጅልነትና ግትርነት ተማረና በልዩ ስልት ምርጫዋን ገቢ አደረጋት ይሁን የሚጠበቅ ስለነበር ብዙ አይደንቅም ቀጣዩ ትዕይንት ይህንን ይመስላል ጆሮ ያለው ይስማ ልብ ያለው ልብ ይበል ደግሞም አይጠራጠር ብዙ ዜጎች ተደምመዋል ድምፃቸው መሰረቁን አምነዋል ብዙዎች መታለላቸውን ተገንዝበዋል ግን እንደ 97ቱ ወደ አመጽ አልገቡም አይገቡም አብይ ከመለስ ተምሮ ብዙ የማስመሰልና የማጭበርበር ስልቶችን ተግባራዊ እንዳደረገ ሁሉ ህዝቡም ከዚያው የ97 የከሸፈ ምርጫ ተምሮ ይህንን ምርጫ መሸወዱን በማመን ከሌላ አቅጣጫ ልዩ የትግል ስልት እንደሚቀይስ ይገመታል ያንን በአይነቱ ልዩ የሆነ ሰብአዊና መለኮታዊ የመጨረሻ አማራጭ በጉጉት ይጠብቃል። ያም ትግል በቅርብ ይጀምራል። ብዙ ጊዜም አይወስድም። ባጭር ጊዜ ውስጥ ለድል ይበቃል። አብይን ያለ ሁሉ በዚህ አጭበርባሪ የተወሰደ ደንቆሮና አጋሰስ ሁሉ ጥግጥጉን የሚይዝበት ሁኔታ ይፈጠራል። ያኔ ጨለማው ይነጋል። የምርጫ ቦርድ ኃላፊ ሂደቱን በመገምገም ነገሮች እንደተጠበቀው አለመሄዳቸውን ታምነና አንድም ሀገር ጥላት ኮበልላለች፣ ወደ ቀደመ ኑሮዋም ትመለሳለች፣ አልያም እውነትን በመካድ የታሪክ ተወቃሽ በመሆን ከአብይ ጎን ትሰለፍና የሚደርስባትን ቅጣት ለመቀበል ዝግጁ ትሆናለች። አንደኛም ከዚህ አሳረኛ የሥራ ኃላፊነት በገዛ ፈቃዷ ለቃ ወደሚሆናት ሌላ ቦታ ትዛወራለች እንጂ የወንጀል ተባባሪ አትሆንም። ጎላ ያለው ግምት ግን እውነትን ተከትላ በያብጠው ይፈንዳ ራሷን ነጻ ልታወጣ እንደምትችልና እንደሚገባትም ነው። ይህች በወያኔዎች ብዙ መከራና ፍዳ የደረሰባት እንስት ከህሊናዋ ጋር እንደማትጣላ ትልቅ ግምት አለኝ። ምርጫው ግን የራሷ ነው። ከእውነት ጋር መጋፈጥና የሕዝብን ፍቅር ማስጠበቅ ወይም ከሐሳዊ መሲሁ ጋር ሁለት ሞት መሞት። ይህን ማስታወሻ እንዲደርሳት ብታደርጉልኝ ባለውለታዬ ናችሁ ይላል ጸሐፊው። አብይና ወዳጅ ዘመዶቹ ታሪክ የሚወረውርላቸውን መቁነን ተካፍለው ይቃመሳሉ። ለብልግና ፓርቲ እንደ እህት ኩባንያ በሚቆጠረው የብርሃኑ ነጋ ኢዜማም ሆነ በብልግና ፓርቲ በራሱ ውስጥ የሚገኙ መልካም ሰዎች ከመራራው ጽዋ ሳይጎነጩ ለዘር ይተርፋሉ። መዳን በሥራ እንጂ በድርጅት አባልነት ብቻ እንዳልሆን መረዳት ተገቢ ነው። በሃይማኖትም ጭምር ኦርቶዶክስ ስለሆንሽ ብቻ አትድኝም። ሙስሊም ወይም ሰባተኛ ቀን ስለሆንሽም አትጠፊም። ከፈለግ አገለባብጠው። በመቶዎቹ የተባደኑት ፓርቲዎችም እንደየድርሻቸው ለዚች አገር ውድመት ያበረከቱትን ድርሻ በሚመጥን መልኩ ቅጣታቸውን ይቀበላሉ። ከነ ሚስቱና ልጆቹ ፓርቲ መስርቶ የሀገርን ሀብት አላግባብ በፓርቲ ስም የተቋደሰና ያባከነ ሁሉ የቀባጭ ምሱን አያጣም። ለዚች ደሃ አገር ቢያንስ ሁለት ቢበዛ ሦስት ፓርቲ አነሳትና የአባት አገር ሲወረር አብረህ ውረር በሚለው የቆየ ፈሊጥ ተመርተው በሀገር ላይ የቀለዱ ሁሉ ዋጋቸው እንደ ሥራቸው ይከፈላቸዋል። ዛሬ አእምሮ ጠፍቶ ሀገር እንዲህ ብትማሰን ነገ ሰዎች ይፈጠራሉ። ያኔ እንካሳለን፣ ሰውም እንሆናለን። ኢትዮጵያን ከዚህ ሁሉ ትርምስና የዘረኝነት ቱማታ ነፃ ለማውጣት አድፍጦ የሚጠብቅ ኃይል አለ። ይህ ኃይል ማንም የሚበግረው ኃይል አይሆንም። በቅዱስ መንፈስ የሚመራና በሀገር ፍቅር የተቃጠለ ነው። የሚጠበቀው አበቅቴውን ብቻ ነው፣ የፈጣሪን ፊሽካ። ከዚያ በኋላ አፈቅቤ ልበ ጩቤውን ጨምሮ ሁሉም የሀገራችን ጠላት የማሽላ እንጀራ ይሆናል። ከውጭም ከውስጥም ሆነው ሕዝቡን የሚያባሉት መዥገሮችና አለቅቶች ሁሉ እንደ ጉም ይበናሉ፣ እንደ ጤዛም ይረግፋሉ። አሁን ግን ጊዜያቸው ስለሆነ በጊዜያቸው እንዳሻቸው ይፈነጫሉ። ብዙ የተጠመዱ ፈንጂዎችና የተቀበሩ ቦምቦች ግን አሉ። እነዚያን በማክሸፍ ረገድ ብዙ ወጪ የሚጠይቅ ሥራ አለ። በዛም ሳቢያ ገፋፎው እስኪራገፍ ወንዞችና ሐይቆች መልካቸው ይቀላል። ነጻነት የምርቃት ድግስ ወይም የሽኝት ፓርቲ አይደለምና ብዙ የንብረት ውድመትና የሕይወት ህልፈት መከሰቱ አይቀርም። ወያኔና ኦነግ ኦህዴድ የደገሱት የመከራ ድግስ ለስፖንሰሯ ግብፅም ይተርፋል። ኢትዮጵያ በፈጣሪዋ ስትጎበኝ ሊያጠፏት ያሰፈሰፉ የአገር ውስጥና ዓለም አቀፍ ጠላቶቿ ሁሉ አፍረው ይደበቃሉ በማለት ጸሐፊው የሀገራችንን የወደፊት ዕጣ ፈንታ ያብራሩበት ጽሑፍ በዚህ ይጠቃልላል።
አርማጮቻችን በመጓቻ ላይ ነገለጽ ነው አሁን ወደ ውይይታችን እንሸጋገራለን። እንግዳችን በመቴሌፎን መስመር ከኛ ጋር ያገኛል። የዛሬው እንግዳችን ዶክተር በላይ መታፈሪያ ይባላል። ዶክተር በላይ በየጊዜው በኢትዮጵያ ነት ሬዲዮም በሌሎችም መገናኛዎች በመሳተፍ ተለያዩ ጥያቄዎች ዙሪያ የግንዛቤዎችን ያጋራል። በእኛም ኢትዮጵያ ነት ሬዲዮው በሰፊቱ ወጣጊ ያገኘ ስመጥሩ ኢትዮጵያዊ ነው እና ዛሬም በዚህ ምርጫ ዙሪያ ላይ ለመወያት ጋብዘነው በእኛ ከኛ ጋር ይገኛል። ምርጫውን በመለከት የተገኘ ውጤት ይኖራል ለምን ወያይበት ረስ ይኖርናል በሚል ሐሳብ ግንዛቤ ነበር ቀጠሮ ያዝነው። እስካሁን ድረስ እንግዲህ ከመንግስት ወይንም ኢትዮጵያ መንግስት ምንለው የሰጠው መግለጫ የለም። አጠቃላይ ሀገሪቷን የምርጫ ውጤት በምርጫ ተብየውን የሚመለከት የተሰጠ መግለጫ የለም። ለማንኛውም ግን በተገኘው መረጃዎች ዙሪያ አንዳንድ ሐሳቦችን ላወጣለን። ተነስተልኝ ዶክተር በላይ ይስማሃል አይደለ?
ይስማኛል
ተነስተልኝ። ተነስተልሽ በዚህ ጊዜ እንግዲህ ለውይይት በጋበዝን ጊዜ በሰዓቱ መገኘት መሳተፍ ለምታርጋችሁ ትብብር በኢትዮጵያ ነት ሬዲዮ ዝግጅት ክፍል እንዲሁም ባልማጮቻችን በራሴን ስም ያመሰግናለሁ። ወደ ውይይቱን ሻገራለን። ያው ድዋናነት የዘን የምርጫ ተብየውን ጉዳይ በሚመለከት ይሆናል። እስካሁን ካዳመጥነው እስካሁን ከሰማነውና የሚሰጠውን ትችትና በደጋፊዎችም ይሁን በተከታታዮቻቸው ማካይነት ቢሰራጩት ዜናዎች ተመርኩዘን ምን ሁኔታዎች ነውን ምን ያሉን ምን ያያቸው ግንዛቤዎች ምን ይጠቁማሉ? ብዙ ጅምብሮች አሉ። አገዛዙ የብልጽግና ፓርቲ አሸንፏል ይባላል፣ ሌላው ተሸንፏል ብለ መግለጫ አውጥቷል እና የተለያዩ እንትኖች ትችቶች የተሰጡበት ነውና ለምንስ ዘገየ ትላለህ? ውጤቱን ለመግለጽ ባለፈው ረቡዕና ሐሙስ ይወጣል ተብሎ ነበር እንትኑ የምርጫ ውጤት። እስካሁን እስቲ ባለው ሁኔታ ምን ግንዛቤ አለ? እስቲ ይሄን ነው ለማጥቻችን ብታጋራለን።
እሺ፣ በጣም አመሰግናለሁ። በተለይ በዚህ በኢትዮጵያ ጉዳይ የጊዜው ውስብስቦች የተለያዩ ችግሮች ያጋጠሙን ወደ ትክክለኛው አገር አመራር ደረጃ ባለመድረሳችን እና ይሄንን የመሰለውን ጉዳይ ደሞ ለመወያየት በመጋበዛችሁ በቅድሚያ አመሰግናለሁ። በእውነቱ በኢትዮጵያ ውስጥ ያለው ችግር ምንጊዜም ቢሆን ሊቀረፍ ያልቻለ መንግስትና ህዝብን አስማምቶ ሊመራ የሚችል ኃይል የለንም። በዚህ ምክንያት ብዙ ችግሮች በህዝብ ላይ በአገር ላይ ብዙ ውጣውረዶች እየታዩ ነው ያለው። ወደ ምርጫው ከመግባታችን በፊት በትክክል ይሄ ምርጫ በእውነት ዲሞክራሲያዊ እንዲሆን ፍትህ ያለው ለህዝብና ለሀገር ሰላምና ደህንነትን ብሎም ብልጽግና ሊያመጣ የሚችል ምርጫ ነው ወይ በሚል ብንመለከተው እና ኢትዮጵያ በእውነት መቼ ነው ዲሞክራሲያዊ ፍትህ ያለው ምርጫ ልታካሄድ የሚችለው የሚለው ነገር ማየት ያስፈልገናል። በትክክል የኢትዮጵያ ህዝብ ላለፉት 30 ዓመት በትልቅ ችግር ውስጥ አገሩን በማጣት ህዝቡን በመከፋፈል እስፐርሱ በማናከስ እና መንግስትም ይሄንን እየጨፈጨፈ ችግር እየፈጠረበት ያለና ለራሳቸው ስልጣን ጊዜና ወቅት እያራዘሙ ያሉ ናቸው እየመሩት ያሉት እና ከዚህ መንግስት ምንም የምንጠብቀው ፍትህ ሰላማዊ የሆነ ህግ ስርዓት ሊኖር አይችልም። ይሄንን ስርዓት አውርዶ ሌላ ኢትዮጵያዊ የሆነ ስርዓት መፈጠር አለበት። ያ ስርዓት ተፈጥሮ ህገ መንግስቱ በህዝብ የጸደቀ ሆኖ በህገ መንግስት መሰረት ህዝብ ሊመርጥና ተመራጩም ለህዝብ አገልግሎት እንዲውል ይደረጋል ነበር። ግን ይህን ምርጫ ቦይኮት እንዲደረግ ብዙዎች አሳስበዋል። መደረግም የለበትም የተባለና መፍረስም የነበረበት ማንም ፓርቲ በዚህ ምርጫ ውስጥ መሳተፍ ያልነበረበት ነው ብዬ ገምታለሁ። እና ይሄ አልተደረገም። ከዚህ ባለፈ ደግሞ ብዙ ፓርቲዎች እና የተለያዩ የህዝባዊ ድርጅቶች ስላሉ በእነዚህ መካከል ሁሉ ሰላማዊ መወያየት፣ እርቅ፣ መደራደር እና ለሀገርና ለህዝብ የሚጠቅም አጀንዳ ይዘው እንዲቀርቡ መደረግ ሲገባው ይህ ሁሉ ሙከራ ያልተደረገበት ለስልጣን ብቻ እና እኔ ልመረጥ እየተባለ ያንን የድሮውን የአምባገነኖች ስርዓት በጸረ ኢትዮጵያ ላይ የተመሰረተ ብሔር ብሔረሰብ በስልጣን ላይ እንዲቆይ የተደረገ የአጃቢዎች ስርዓትና ያው ብልጽግና ወደ ስልጣን የሚመጣበትን ጉልበትና ኃይል የሰጠ ነው ብዬ ነው ማለው የሌሎችም ፓርቲዎች መካፈል እና ይሄ ትክክለኛ ያልሆነና በእውነት ሊጠቀሙበት ሊካሄድም ያልነበረበት ነው። በዚህም ምክንያት በሀገሪቱ ውስጥ ሰሞኑን የምናየው ምርጫ በተባለው ምንም አይነት የምርጫ ስርዓት ያልተከተለ ታዛቢዎች በወቅቱ ያዩትን እንትን ያሉትንም ያልሰጡበት እና የተጓተተ ብዙ ችግሮች የሰው ህይወት ሁሉ ያለቀበት ነው እንግዲህ እንደሚባለው ከሆነ እና በያን በብዙ ጣቢያዎችም የህዝብ ድምፅ እንዲጉላላ ከመደረጉም በላይ የህዝብ ድምፅ እንደተሰረቀ ነው የምሰማው። አሁን በደሴ አካባቢ ካለው የምርጫ ጣቢያ ወደ 5 ኮረጆ አካባቢ ተሰርቋል የሚባል አያለው። ብዙ ሰዎች እንደተቸገሩ ለምርጫ ረጅም ሰልፍ ጊዜ የነበረበት እና የፓርቲዎች ተወካዮችም እንደዚሁ የተንገላቱበት ሽማግሌዎች፣ ትልልቅ አዛውንቶች የምርጫውን ስርዓት በማያውቁበት ሁኔታ የብልጽግና ካድሬዎች ይህንን እንርዳችሁ በማለት የማጥበሮ ስፍራዎች እንደተሰሩ የሚገለጽበት ነው እና ይህ ሁሉ እየተካሄደና ይህ የሆነ በእውነት ሰላምና ደህንነት ባልተጠበቀበት ውስጥ ምርጫ ማካሄዱ ትልቅ ሽንፈትና ለህዝብም ትልቅ የስነ ልቦና መሰበርን ያስከተለ ነው ብዬ ነው የምገምተው። አንድ ምርጫ ለመካሄድ አንደኛ እንደተባለው የምርጫ ቦርድ አለ ይባላል። ያ የምርጫ ቦርድ በስርዓቱ እና ወቅቱን ጠብቆ በየቦታው የምርጫ ጣቢያዎችን እና በቂ የሰው ኃይል አላስቀመጠም። በዚህም የተለዩ ችግሮች ይወራል እንዳሉም ይነገራል። በአንዳንድ የምርጫ ጣቢያም አንድ ሰው ብቻ እንደተቀመጠ ያ ሰውም ደግሞ የተሟላ እውቀት እንደሌለው እና ለዚህም ትልቅ ችግር እንደተፈጠረ ይነገራል እና ይሄ ነው። ፓርቲዎች እንደ ፓርቲነታቸው ህዝብን ደህንነት በሚጠብቅ ደረጃ እና የድርጅታዊ ባህሪ ያለው አላማ ይዘው የተሰለፉ አይመስልም። በብዙ ቦታ እንደሚታየው ስበርሳቸው የመጠላለፍ ያልተጠበቀ እና ያልተቀናጀ አቤቱታ የሚያቀርቡ ሆነው ነው የሚታየው። ይህ ሁሉ አለ። በዛ ላይ መራጩ ኃይል ህዝብ መከበር መቻል አለበት። ይሄ የህዝብ ድምፅ እንዲከበር የህዝብ ደህንነት ተጠብቆ ወደ ምርጫ እንዲሄዱ ወደ ከምርጫም እንዲመለሱ ይሄ ሰዓቱንም ጊዜያቱንም ወቅቱንና ቦታውን በደንብ ሰላማዊ የሆነ ቦታ መጠበቅና ለዛ ደግሞ አመቺው ደህንነታቸው እንዲጠበቅ መደረግ ነበረበት እና በዚህ ፋንታ ይልቅ የህዝብ ስነ ልቦና በሚጫንበት አሁን በአዲስ አበባ እንደሚወራው በሺዎች የሚቆጠሩ የጦር መሳሪያ ይዘው በየጎዳናው በየ5ና 10 ሜትር ላይ ይታያል ነው ይባላል። ይሄ በሙሉ በህዝብ ላይ ትልቅ ተጽዕኖ የሚያሳይና የህዝብን ስነ ልቦና በመጫን ወደ ፍርሃትና ወደ አልተፈለገ አቅጣጫ የሚመራ አቋም ነው የሚታየው እና ይሄ ሁሉ ስርዓት እየተካሄደ ያለ ነው እና ደግሞ ይሄ ወቅቱን ጠብቆ የተቀነባበረ ስራ የተካሄደ አይደለም። በሌላ መንገድ ስናይ ፓርቲዎች ተወያይተው ወደ እርቅና ወደ መልካም መደራደር መምጣት ብቻ ሳይሆን በሀገሪቱ ውስጥ ጄኖሳይድ የተፈጸመበት፣ ጦርነት የሚካሄድበት፣ መፈናቀል፣ መገደል እስካሁን ድረስ ያለ ይሄንን ሰላምና ደህንነት ሳይጠበቅ ወደ ምርጫ መግባት በእውነት በህዝብ ላይ ማሾፍ አገርን መበደልና ህዝብንም በእውነቱ ለትልቅ ስቃይ መዳረግ ነው ብዬ ነው የማስበው እና ያለው በአጠቃላይ የሚጠበቅ ምርጫ አልነበረም እና በዚህ ምርጫ በእውነት እኔ የሚያስደንቀኝም አይደለም። ግን ለምን የህዝብ ህይወት ያልፋል የቦታ ብዙ ሰዎች ወታደሮችም ተገለዋል፣ ሰላማዊ ሰልፍ ተገለዋል፣ እጩዎች ተገለዋል። ይህ ሁሉ ለምን ይዘም የሆነው ነው እና ወደ ዲሞክራሲ ለመምጣት ጽኑ ትግልና እውነተኛ ፋንዳሜንታሊስት የሆነ ለውጥ እንድናገኝ ህዝብ መታገል አለበት። ፓርቲዎችም ደግሞ ለዚህ መዘጋጀት አለባቸው ብዬ አስባለሁ።
መልካም። አይ በሰፊው ገልጸዋል። ያገዛዙ በእንዲህ አይነት መልኩ የተመሰረተና ለዲሞክራሲም ታማኝነት ያለው ነገር የሚሰራ ስላደለ በየዘር ፌዴራል መዋቅርን የሙጥኝ ያለመሆኑ ይህንን ምርጫ በሚፈለገው ሚዛን ያስተናግዳ ማለት አይቻልም። በመሰረቱ ግን ኢትዮጵያ ውስጥ ምርጫ የሚለውን ነገር አሁን ልዩ ማቆናጸል የሆነ ኢትዮጵያ መረጣች ምናምን እያለው አሻንጉሊት አንዳንድ እንትኖችን እያወጡ ነው። እንደምንከታተለው ከሆነ ምርጫ የተደረገው አማራ ክልል ተብዬውና በአዲስ አበባ ብቻ ይመስላል። በሌሎች ስፍራዎች ላይ ለመደረጉ ምን አይነት መረጃ የለም። በኦሮሚያ ተብዬው በሚለው የተረት ተረት ክልልም ውስጥ ራሱ ኦኤልኤፍ እና ኦነግ ኦፒዲዎች ከመሳተፍ በስተቀር ሌላ መሳተፍ ማለት አገሪቷ ውስጥ አሉ የሚባሉት እንግዲህ ህብረ ብሔር ፓርቲዎች ተገኙበት የሚለው ነገር አንዱን በአስረጅነት መቅረብ የነበረበት ነው እና እኔ ሜዳውና እንደ መሸታ ቤት መጫወቻ የሆነው የአማራ ክልል ተብዬው በሚለው ካለመሆነ በስተቀር አሁን በዛ አካባቢ 9 ፓርቲዎች ናቸው ተሳትፏል የሚባሉት በዚህ በአማራ ተብዬው ክልል እንግዲህ ስንል አብዛኛው አማራ የሚኖርበት ማለት ነው እና ኢዜማ አንዱ ነው፣ ብልጽግና፣ አብን፣ እናት ፓርቲ፣ የመላ ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ነጻነት ፓርቲ፣ ህብረ ኢትዮጵያ ነጻነትና ኩነት ፓርቲ፣ የአማራ ዲሞክራሲያዊ ኃይል ንቅናቄ። እነዚህ ከነዚህ ውስጥ አብዛኛዎቹ በአንድ ዓላማ ውስጥ ተካተው በአንድ ጥላ ስር ሆነው ይሄንን መጥፎ አገዛዝ ለማሸነፍ መጣል ግን ድምጻቸውን ስለበታተኑ በየቦታው በዚህ መልክ የተሰለፉት የብልጽግና የማወናበድን ተግባር ህጋዊነት በራሱ ትርጉም ህጋዊነት እንዲያገኝ ረድቶታ ማለት ይቻልና እኔ ምርጫ ተደረገ የሚለውን በኢትዮጵያ ሲሚገመገም ከሆነ ምርጫ የተካሄደው በአማራው ስፍራ አዲስ አበባ ብቻ ነው። ሌላ አካባቢ ለመደረጉ ምንም አይነት ፍንጭ የለም። በዚህ ዙሪያ ላይ የምሰጠው አስተያየት አለ?
ትክክል። ይሄ እኮ በአጠቃላይ እንግዲህ መቼስ የአብይ መንግስት ያው የቀድሞው ኢህአዴግ ነው። በስም ለውጥ ብቻ ብልጽግና ተባለ። ሌሎቹን በሙሉ በማግለልና ይሄ ለስልጣን ቀርቦ የተመረጠ መንግስት ለመባል የሚሰራው ስራ ነው እና በኦሮሞ በኩል ምንም አይነት ምርጫ ተካሄደም ቢባልም አንድ ካንዲዴት ራሱ አብይ ነው ያለው እና ሌሎቹ በሙሉ በዚህ ምርጫ ውስጥ አልተካፈሉ። ኦፌኮ ምናምን የሚባሉት ያው አብስቴን አድርገዋል፣ ከምርጫው ወጥተዋል። እና በዚህ ላይ ያለው ራሱ የብልጽግናው አብይ ነው፣ ይህን በሙሉ ደግሞ ይዟል። በዛ ውስጥ ደግሞ የውሸት እንዳውም ጣቢያዎች እንደተቋቋሙና በሀሰት የሚመርጡ ያሉበት ማን ተመራጭ እንደሆነ ያው አብይ ነው የሚመረጠው። ያንን እያደረጉ ነው ያሉት እና በአማራው ብቻ ነው እንግዲህ አማራው ያው ኢትዮጵያዊነትን ስለሚል አሁን የጠቀስካቸው ድርጅቶች ሁሉ ያንን ህዝብ ለማወናበድና ሁሉም የራሱን ነጥብ ለማግኘት ነው ሄደው። አማራውም ይህንን እነዚህንም ፓርቲዎች የለቀቀበት ምክንያት እንግዲህ ከፓርቲው ከብልጽግናው ብቻ ሳይሆን የህዝቡ መቀበል ነው። አሁን ለምሳሌ እንደነ ኢዘን አይነቱን ህዝቡ አስተናግዷቸዋል። ኢትዮጵያዊነትን ያመጣሉ ከሚል አላማ በአንዳንድ በኩል እንደዚህ የተረዳ ነው። ሌሎቹም ኦልሞስት በአንድ አይነት የብሔር አደረጃጀት ላይ የተመሰረቱ እና የያዙትም አቋም ይሄ ነው እና በዚህ ላይ የብልጽግናም ፓርቲም ቢሆን እድል ሰጡት እንጂ ምክንያቱም የማይታወቁ ናቸው በአብዛኛዎቹ እና ለምርጫው ሲባል ብቻ ያው ወቅቱም አልፈቀደላቸውም። ጦርነት አለ፣ በየቦታው የህዝብ መፈናቀል አለ። ህዝብ በሰላማዊ መንገድ ስላልተቀመጠ እነሱም በወቅቱ ሄደው ኢቨን አብን ሲባል እንኳ በአንዳንድ ቦታዎች ያልሄደበትና ያልደረሰበት ቦታ አለ፣ ሰላም በመታጣት ምክንያት። ፕላስ ደግሞ ህዝቡ ደግሞ ለምን በምርጫ ጊዜ ብቻ ነው ወይ የምታውቁን? እኛ እየተቸገር እየተፈናቀል በረሃብና ቤታችን ንብረታችን እየተቃጠለ ልጆቻችን እያለቁ ባለበትና ይሄ ሁሉ ችግር ሲፈጠር ያልደረሳችሁልናችሁና በዚህ ወቅት ብቻ ለምርጫ የምትመጡት እያለ አልተቀበላችሁም። እና በአጠቃላይ አብይ ባለው የሚለው ኢትዮጵያ መረጠች እያለ የኢትዮጵያን ህዝብ እያታለለ ነው ያለው። ምናልባት ራሱን ኢትዮጵያዊ አድርጎ ራሱን ማለቱ እንደሆነ ሊገባኝም አልቻለም። እንደ ሀገር መቆጠርና በማየትኛውም በኢትዮጵያ የግዛት አንድነት ውስጥ ምርጫ ሲካሄድ ያን ጊዜ ነው ኢትዮጵያ መረጠች የሚባለው እንጂ የኢትዮጵያን ህዝብ ግማሹን በጦርነት ግማሹን በማፈናቀል በረሃብ በመጠለያ ቦታ ተቀምጦ ሰላምና ደህንነት ኖሮት ኢትዮጵያ ለኢትዮጵያ ሰላምና ደህንነት ለሚሆን ወደፊትም ለብልጽግናዋ የሚጠቅም የምርጫ እና ያንን ደግሞ ሊያሳካ የሚችል ኃይልን መረጡ ማለት አይቻልም። ኢትዮጵያ መረጠች እውነት በኢትዮጵያ ህዝብ ላይ ትልቅ መቀለድ ነው። ኢትዮጵያ ዛሬ የሀገር ሉዓላዊነቷ ተደፍሯል። በሱዳን አለ፣ በሌሎችም ቦታ የሀገር ሉዓላዊነት የለም። የህዝብ ሉዓላዊነትም እንደዚሁ በስቃይ ላይ ነው ያለው። ህዝብ እየተሰቃየ ነው ያለው፣ ከቦታ ቦታ እየተፈናቀለ ነው። ዛሬ አዲስ አበባ ውስጥ እኮ መርካቶ ደርሰህ ወደ ቦሌ መመለስ የማትችልበት ወቅት ነው ያለው። ከአዲስ አበባ ተነስቶ ወደ ተለያዩ ክፍሎች መሄድ አይቻልም። መንገድ የተዘጋበት ቦታ ሁሉ አለ። አሁን ለምሳሌ ሰሞኑ ሁሉ ተዘግቶ ተቀመጣል። በምዕራብ ወለጋ አካባቢ የተገደሉ ሰዎች አሉ። እና ይህ ሁሉ የህዝብ ደህንነት ባልተጠበቀበት እና የህዝብ ሉዓላዊነት በሌለበት ትን የለም። አንደኛ ደግሞ ኢትዮጵያዊ የሆነ ኮንስቲቱሽንን የሆነ ህግ የለን። የህግ ሉዓላዊነትም መከበር መቻል አለበት። ይህ ሁሉ የተጓደለበት እና መሰረት ያጣ ህዝብ እየተፈናቀለ ያለበት እነዚህ የሰንደቅ ዓላማችን ራሱ ሰንደቅ ዓላማ በየትም ቦታ የተቃዋሚዎች ወይም ዘጠኝ ሀገሮች ተብሎ የወጡ የእነሱ ሰንደቅ ዓላማ እና የእነሱ የአቡዴጄ ሰንደቅ ዓላማ ነው የሚታየው እና ከኢትዮጵያ ሰንደቅ ዓላማ ጋርም ሊወዳደር እና ሊታይ የማይችል ነው። ይሄ ሁሉ የሰንደቅ ዓላማችንንም ሉዓላዊነት የደፈረ ስርዓት እየተካሄደ ኢትዮጵያ መረጠች እና ህዝቡ ተነስቶ እንደመረጠ ማስመሰል እና የህዝብ ደግሞ 37 ሚሊዮን ነው ለምርጫ ተመዘገበ የተባለው። ይህ ሁሉም ደግሞ የተሟላለት አይደለም። በየቦታው የማቴሪያል ጉዳይ ችግሮች አሉ። ብዙ ቁሳቁሶች እንደጎደሉ ራሱ ምርጫ ቦርድ የሚያወራው ነው። ምርጫ ቦርዱን እንኳ ብንመለከት ለረጅም ጊዜ ሲዘጋጅ የቆየና ብዙ ማቴሪያል እና ብዙ የሙያ ሰዎችን ማሰለፍ ሲችል ከአንድ አመት እና ሁለት አመት ኦልሞስት ሞልቶታል። በመራዘሙ ምክንያት ይህንን ሁሉ ያላሟላ የጎደለው በዛም ውስጥ የተሾሙት ሰዎች በእውነት ያው መንግስት እና አብይ የሾሟቸው ቀደም ሲልም በኢትዮጵያ ጉዳይ ላይ አቋማቸው የተዛባ እና የወያኔን ህግ እናከብራለን የሚሉ ሰዎች ናቸው ተሾመው የሚታዩት እንደነ ብርቱካን አይነቶች እና ይህ ሁሉ ስርዓት የጎደለው እና በትክክል የዲሞክራሲ እና ፍትሐዊ ያለው ምርጫ ሊካሄድበት የማይችል ኢትዮጵያን የሚያሰድብ እና እውነት ህዝቧንም ዝቅ አድርጎ የሚያይ ሁኔታ ነው እየታየ ያለው። ይህም የህዝባችን በብርታት ወደፊት ለዚህ በከፍተኛ ለመብቱና ለሀገሩ ታግሎ ወደ ድል ይመጣል ብዬ አስባለሁ እንጂ እስካሁን የታየው ይሄ ነው። ፓርቲዎቹ በእውነት ለየት ያለ አቋም እንዲወስዱ ያስፈልጋል። እስካሁን ያለው የሚረባ ተደራጅቶ ህዝብን ሀገርን ለደህንነት እና ለክብር የሚጠብቅ ፓርቲ አጀንዳውም አቋሙም ግቡም የሌላቸው ድርጅት ብቻ የሚል በስሜት ተነስተው የተፈጠሩ ናቸው እንጂ ከዛም ባለፈ መንግስት የፈጠራቸው ናቸው ብዬ ነው የማምነው። እና ይሄ ሁሉ መውጣት መውረድ ለህዝብ ችግር ሆነ እንጂ ከፓርቲዎች የሚጠበቅ የለም። ለምሳሌ እንደነ ኢዜማ እንደነ በሰው ምንድነ ብርሃኑና እንዳርጋቸው አይደል አገር ሻጮች አሁን ካለው ጋራ ብቻ እየተዋደዱ ኢትዮጵያን አሳልፈው ይሸጡ ናቸው እና ያብይ መንግስት ኢትዮጵያን እየጎዳ ያለ ተመርጦም ነገም ተነጎዳም እስከዛሬ ያላከበረውን ያከብራል አገርንም በደህንነት ይጠብቃል ተብሎ የሚገመት አይደለም እንግዲህ ትግሉ ለየት ባለ ሁኔታ መቀጠል አለበት ብያምናለሁ።
በጣም ጥሩ በጣም ጥሩ። እስቲ እንግዲህ የሚቀጥለው ሳምንት እንደው ጊዜ ካለ ይሄንኑ በመለከት ውጤቱ ይፋ ሆኖ ከተገለጸ ምናልባት ይሄንን ሰፋ ባለ ሁኔታ እንመለስበት። አሁን ወደ መጨረሻ ካነሳው እስቲ እዚህን ምርጫውን በሚመለከት ካሉት አንዳንድ የውጤት እንትን ውዥንብሮች መካከል ኢዜማ አንዱ የውዥንብር እንትን ሆኖ ያስተጋባ ነው። ይፋ የሆነ ድምጽ ተሰጥቷል ተብሎ የተለጠፈ ነገር የለም። ግን ተሸንፍ ያለው በሚል አልፋሙስ ነው ሮብ ይፋ አውጥቷል። አገዛዙ ዛሬ እናብይ እኛ እንደኛ ወጣን ሁለተኛ ክልል ብሎ ያወጡት ነገር የለም ከሌ ወደቀ ብሎ ያሉት የለም። ግን ይሄ ድርጅት ካሁን ቀደም ያው ተጣብቆ የነበረው ከወነጋ ነው ውጭ ማገንደን በዲያስፖራው ሲያሻሽ ሲሸጥ የነበረ ነው ኢዜማ ብሎ ስሙን ተለወጠም በኋላ ያው እንደገለጽከው እንትና ብልጽግናን የካበኝ ማርያም ጠላት ነው ይላል ሲሰይም ነበር አማራውን መጤ ነው ምናም ይያለ ሁሉ ሲዘላብር ነበርና አማራ የለም ማአስ ነገር ያላሉት ነገር የለም እነዛ ሰዎች መቼም የተሸከሙ ጭቅላት እውነት አይምሯቸውን የሳቱ ስለሆነና ኢትዮጵያ መስቀጣቸዋል ይመስለኛል። ግን ይሄን ቅጣታቸውን በአስቀድሙ መቀጣታቸውን አስቀድሙ ለመናገር ገፋፍቷቸዋል። አዲስ አበባ የሚመለከት እንግዲህ ያሸንፋሉ ተብሎ ብዙ ሲወራላቸው ነበር። አብይም ብዙ ሚሊዮን ገንዘብ ሰጥቷቸዋል በመገናኛ በውጭም እንደነ ማን ነው ሲሳይ ገና የሚባሉ ወረበሎችን አስተማርቶ ያማራው ላይ የጎጠኛውን ፕሮፓጋንዳ እንዲነዙለት ተቀጣሪዎች በሙሉ በግንቦት ሰባት ወይ በዘማ ስር እንዲሰሩ አድርጎላቸው ነበር። የኢትዮጵያ ዙ ተቀጥቶኛል እንድሸነፍ ተሸንፊያለሁ ብሎ ተናግሯልና ይሄ መግለጫ ምንን ያመለክታል ትላለህ? አንደኛ አዲስ አበባ በተለይ በገጠር ያሉት አንዳንድ ስፍራዎች ከላሸነፈ ሲባል አዲስ አበባ ዋና ከተማ ነች ዘመናዊ መቁጠሪያ ማሽን ሊኖራቸው ይችላል ብዙም ሰራተኛ ሊኖራቸው ይችላል ግን እስከዛሬ ይፋ ያርጉት ድምጽ የለም እንትን ውጤት የለም እና የሚያመለክተው ምንድነው? አሁን ተሸንፍ ያለው ይሏል ለአገዛዙ ደግሞ ያሸነፉትን አልገለጸም። ምንድነው ይሄ ነገር የሚጠቁመን?
ጥሩ ጥያቄ። ትክክል ነው። እነ ብርሃኑ ሁልጊዜ በተገዥነት የሚሄዱ ሰዎች ናቸው፣ ለሆዳቸው የቆሙ ሰዎች ናቸው። እና በዚህ ምክንያት እነሱ ምርጫው ውስጥ የገቡት አሸንፈው ወደ ስልጣን ሊመጡ ለህዝብም ደህንነትና ሰላም ለአገርም ያው የዜግነት ፓርቲ እንዳሉትም ለዜግነት ተቆርቋሪ ሆነው አይደለም። እነሱ ወንጀለኞችም እንደነበሩ እነዚህን ሰዎች ታሪክ በተለይ ማወቅ ይኖርብናል። እነዚህ ሰዎች ሰላይ ሆነው ገና ወያኔ የኢትዮጵያን መሬት ሳይረግጥ ሲሰልሉና ኢንፎርሜሽን ሲያቀብሉ የነበሩ ብርሃኑ ከልጅነቱ ጀምሮ የኢትዮጵያን ኤርፎርስ አባቱ ምግብ ያቀርቡ ነበር ይባላል። ከዛን ጊዜ ጀምሮ በስለላ የቆየና ከዛም ደግሞ በኢሃባ ውስጥ ገብቶ እየሰለለ ከዛ መለስ እነዚህ ሰዎች ወያኔ ቀንቶት ወደ ኢትዮጵያ በሚመለስበት ጊዜ እየመሩ ያስገቡ ናቸው። እና እንዳርጋቸው ለምሳሌ ቤተ መንግስቱን በዛ አካባቢ ያለውን የማያውቁ እያሳዩ እስከ ቤተ መንግስት ድረስ የመሩ ሰዎች ናቸው። እና ይሄ ፓርቲ ይህን ስም ሰይሞ ኢትዮጵያ ተመለሰ እና ብርሃኑ የሚባለው የአብይ አማካሪ ነው የሚባለው። አንድ ፓርቲ የራሱ ፓርቲ ኖሮት ሌላ ፓርቲ ውስጥ ገብቶ ማማከር አብይ ከኔ በላይ ኢትዮጵያን የሚወድ ለኢትዮጵያ ትልቅ ስራ የሚሰራ ታላቅ ሰው ነው ብሎ ምስክርነት የሚሰጥ ነው። ስለዚህ አሁንም ቢሆን ቀድሞ ቶሎ ብሎ ምርጫውን እንዳላሸነፈ መናገሩ ለብልጽግና ፓርቲ እጁ መስጠቱ ነው የሚያሳየው። እና የብልጽግና ፓርቲ ተመራጭ ሆናል። እነሱ በዛ ውስጥ ለወደፊት ተቀጥረው የሚሰሩ ሆነው ለማገልገል እድል የሚከፍቱና ሌሎችንም ፓርቲዎች በዚህ መንገድ ለማዳከምና ምርጫው ትክክለኛና ተቀባይነት ያለው እና መሸነፋችንን
ተቀበለናል
መስተሳለብን ሌሎችም ይሄንን አይነት መንገድ ይከተሉ ከሚል አንፃር የመጣይ መስለኛል ሲገምት
ትክክል ነው
ትክክል ነው
ተጽኖ ለማሳደር ያለማ አዎ
ለሌላው እንጂ ምንም ትክክለኝነት የሌለው እስካሁን ድረስ አንድ የአፍሪካ ታዛቢ ብቻ ነው ምርጫው ትክክለኛና ሰላማዊ ነው ያለው እነዛም ቢሆን መሰረታቸው ማወቅ አለብን ኦዳሞች
ተይተገዙ ናቸው
አዲስ አበባ መጥቶ አንድ ሆቴል ውስጥ በሰላም ተቀመጠና ተጋባይ ሰው ተሰጠው ሐሳቡ ሁሉ ቀይሮ ወደ ሰላምና ደህንነት ነበር ሰው ሞተ እየተባለ እየተነገረ እየተባረሩ በሰደፍ እየተመቱ ያሉ ይሄንን ሁሉ የማያይና የማይመለከት ነው እንደ ሰላማዊ ሰላማዊ ዲሞክራሲ ምርጫ ተደረገ ብሎ መስጠት የሚገባው ሌሎች ደግሞ አስቡ አብዛኛው እስካሁን ድረስ ምርጫ ቦርድ እንኳን ሰርቲፋይድ አደረግ ነው የሚለው እንግዲህ በስንት በሺ የሚቆጠር ምርጫ ጣቢያ እናንተ ልያለ 7 ብቻ ነው እስካሁን ሰርቲፋይድ ሆነ ተብሎ የሚነገርበት ያለው ይሄ በሆነበት ወቅት እኔ ተሸንፊያለሁ ብለህ ለመገባት አትችልም ምክንያቱም አንደኛ ነገር ዲሞክራሲ አይደለም የነበረው ስርዓት እንዳለ ሆኖ ያው አሰራር እየተካሄደ ነው ያለው በአገሪቱ ውስጥ ሰላም የለም ጄኖሳይድ እየተፈጸመ ነው ያለው ብርሃኑ ቅድም እንዳነሳው የኢትዮጵያን በአማራው ላይ የሚፈጸመውን ጄኖሳይድ ከ30 ዓመት በላይ እየተፈጸመበት ያለ የህዝብ የሞተው ህዝብ ቁጥር የትየለሌ በሚሊየን የሚቆጠር ሆኖ እያለ ምንም ነገር አልተፈጸመም ብሎም ያወራል ዛሬ በቤንሻንጉል የሚፈጸመው እያየነው በወለጋ ውስጥ ያለው በቆርቆሮ አንገቱ እየተቆረጠ ህፃናት ከእናቱ ጀርባ ላይ እየተረቀመ እየተገደለበት ባለው የትግራይ ወንበዴዎች ማይካድራ ላይ በሺ የሚቆጠር ህዝብ ነው ይገለሄ የሁሉ ሰው ህይወት እየሞተበትና ወታደሩ ሲሞተው የት እናቃለን እስካሁን ድረስ በወያኔ ወንበዴዎች የተገደሉ ማአት ወታደሮቻችን አሉ ያ ኢትዮጵያዊ ነው አብይ ለዚህነት ሁሉ ሸፍኖ የተቀመጠና ያንን ያላሳወቀ መንግስት ነው ይህንን አይነት መንግስት ነው እንግዲህ ተቀብለን እንደ መንግስት ደግሞ ተመርጦ ዛሬ የፈጸመውን ዛሬ ያላዳመጠውን ህዝብ ነገ ይሰማዋል ማለት ነው እኔ እኮ ቤተክርስቲያን አላቃጠልኩም ማንንም አልገደልኩም እያለ ሁሉ በሃይማኖታችን ላይ ሁሉ እኮ የዘመተ መንግስት ነው እኮ አሁን አገሪቷን እያስተዳደረ ያለው እና ይሄንን አጅቦ የሚሄድ ነው እኔ እንጃ ፓርቲውን ስም ብቻ ሳይሆን ግለሰቦቹን ባነሳ ይሻለኛል እንደ ብርሃኑ ነጋ አይነት እንደ አንዳርጋቸው በ30 ሚሊዮን የተገዙና የተሸጡ ባንዳዎች ናቸው እነሱና የኢትዮጵያ ህዝብ እነዚህን አይነቶች በእውነት እኔ ድሮም ስመኝ እነዚህ ሰዎች የኢትዮጵያ መሬት እንዳይረግጡ ነበር እንዳጋጣሚ ሆኖ አብይ የኢትዮጵያን ህዝብ የትግል ፈለበው በዚህ ምክንያት እነሱ ለመግባትና ይህን አይነት ስራ ሁሉ ለመስራት ይችለዋል እና የኢትዮጵያ ህዝብ እውነት ልቦናውን እና ማስተዋሉን ሰጥቶት ወደ ከፋና ቲንክ የመረረ ትግል አድርገን ኢትዮጵያዊ የሆነ መንግስት ቢመሰረት ምኞቼ ነው ጸሎቴ ነው ብዬ ነው ማስበው
በጣም ጥሩ አይ ትልቁ ነጥብ ያነሳው ትልቁ ምናው ከግምት መግባት ያለበትና ማንኛውም ኢትዮጵያዊ ግንዛቤ እንዲያገኝ ያረከው ምንድነው አንድ ፓርቲ እንደማንኛው እንደሌሎቹ ፓርቲዎች ተፎካክሮ ምርጫ አረጋ ተሳተፋል ብሎ ካረጋ በኋላ የውጤቱን ካርድ ለሷል ተላከለት ወድቀሃልና ቁጠረው የወደከበትን አልተባለም የገባው ካርድ ለአገዛዙ ነው ያገዛዝ ይፋ ሳይያረግ የትም ቦታ ያወጣውን ተሳረግ መናገሩ አንደኛው ትልቁ ነጥብ እንዳልከው ይሄ በተጨበረበረ ሁኔታ አዲስ አበባን አሸነፍን ብሎ ቢያውጅና ፓርቲዎቹ አንቀበልም ብሎ ቢሉና ቢማገቱ አይ እኛ መሸነፋችን ተቀብለን መሸነፍን መቀበል ጸጋ ነው ብሎ ለመከራከርና ተጽኖ ለማሳደር እንዲችል መንገዱን የከፈተው ሌሎቹ ለማስፈራሪያና ምንም አይነት አብዮታና ክስ እንዳያቀርቡ ለማድረግ የሚለው ነገር እንትን ተቀባይነት ያለው እንትን ነው ልክነ በእውነቱ ዛካ ለማስተካከል
እና ሌላ ደግሞ ያልተከስኩት ማነው ዳቆን ዳንኤል ክብረት የሚባል ዳቆን ዳንኤል ክብረት ደግሞ በእውነት የእግዚአብሔርን መንገድ የሳተ በግለሰብ የሚያምን ከአብይ ጋር ህይወቴ ያልፋል ብሎ የሚናገር እንደውም በዚህ ምርጫ ላይ ኢትዮጵያ ሰርጓ ሆነ እስከ ማለትም የተናገረ ሰው ነው። ይሄም ከነብርሃኑ የማይለይ ወጥ በተለይ ከምን እንደመጣና ምን እንደሆነ ይሄ ሰውዬ እና ያንን ህገ መንግስት መሐላ አድርጎ በስልጣን ላይ ባብይ የተሾመና ላብይም አማካሪ ነው አገር ይያበላሽ ያለ ሰውዬ ነው። እና ወንጀል ማን እንደመረጠው እሱ ባንድ ቦታ አሸነፈ የሚባል ወሬ አለ።
በዚህ በቤተክርስቲያኑ ውስጥ ብዙ ሸፍት የሰራ ሰውዬ ነው። ካሁን ጳውሎስ ጋር ብዙ በሽርክና የሰራ የውጭ ስደት ያለውንም ሲኖዶስ ሲከስና ሲገስጽ የነበረ ብዙ በባንዳነት ያገለገለ ሰው ነውና በእውነቱ ታሪኩን ወደ ኋላ መለስ ብሎ ማያቱ ተገቢ ነው። እና ማን በናብይ ዙሪያ
እንደተከለከለ ይሄ ሰውዬ እዚህ ሁሉ እየመጣ እዚህ ያለው በከተማ የቅድስት ማርያምንም ለሁለት ከፍሎ እስካሁን ድረስ ላለመታረቅም ደረጃ ደርሷል። እሱ እየተመላለሰ ያንን ተገንጥሎ የወጣውን ኃይል ያስተምር ነበር እንትን ያደርግ ነበርና በትክክል በጣም አሻጥር የሚሰራ ሰውዬ እና አሁንም በኢትዮጵያ ጉዳይ ውስጥ ትልቅ አሻጥር እየሰራና ህዝብን በእውነት እያወናበደ ነው ያለው። እንግዲህ እግዚአብሔር
ውጤቱን ከተሰማ በኋላ ምንም እንኳን ብናቀው አሁን በቅርሚያ መተንበይ ብንችልም ምናልባት ተጨባጭ የሆኑ መረጃዎችን ይዞ መወያቱ ይጠቅማናል ከሚል አንፃር ነው።
መሰረታዊ የሆኑ ከለውጡ በኋላ ምን እናገኛለን ብሎ የኢትዮጵያ ህዝብ እንዲያስብ የምናይበት ሁኔታ ይኖራል። አሁን ግን ከመንግስትም ከምርጫ ቦርድም ይህ ነው የተባለ የተሰጠ መግለጫ የለም። እንደሚጓተትም ነው የሚነገረው እና እንግዲህ ጊዜውን ጠብቀን የተጠናከረና ምን ይሄ ነው የተባለ የምርጫ ውጤት ስንሰማ ልንዋይበት እንችላለን። እና አመሰግናለሁ።
በጣም ጥሩ ዶክተር በላይ
ተመልክቶ አገርና ህዝብን በእውነት ታግለን የምናሸንፍበትን ኢትዮጵያ የምትጠበቅበትን ሁላችንም ጥረት መደረግ አለበት እና እናንተም በምታደርጉት ጥረትና አዘውትራችሁ ባለመሰጨት የምታደርጉት አመሰግናለሁ።
በጣም
እግዚአብሔር ከኛ ጋር ይሁን።
አሜን አሜን። ለሁላችንም እንግዲህ አንተ መልካም ጤንነት እንመኛለን። እንግዲህ አድማጮቻችን ሰፊ ግንዛቤ ያገኙ መስለኛል። በጣም ጥሩ ጥሩ ነጥቦችን አስተላልፈናልና ለሚቀጥለው ሳምንት አጠናክረን ከውጤቶች ጋር በተያያዙ ውይይቶችና ካይድበታለን። ደህና ሁን ዶክተር በላይ።
እሺ ደህና ሁኑልኝ።
ደህና ሁኑ።
መልካም ቀን።
አድማጮቻችን እስካሁን ስታዳምጡት የቆያችሁት ከስዊድን ስቶክሆልም የሚተላለፈውን የኢትዮጵያ አንድነት ሬዲዮ ነው። ሳምንታዊ ስርጭታችንን ወደ ማጠናቀቁ ተቃርበናል። የዛሬውን የሰኔ 20 ቀን 2013 ዓ.ም ወይም የጁን 27 2001 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔም ወርቁ ሞላ ነበር። መልካም ሳምንት መልካም ጤንነት እየተመኘን በዚሁ እንሰናብታለን። ድል ለኢትዮጵያ ህዝብ።
Let's go.